ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ተንቀሳቅሻለሁ፣ ለማየት ሞክሬያለሁ። ያው እንቅስቃሴዎች ሙሉ በሙሉ ባይሆን ከሞላ ጎደል ይታያል። ሚኒባሶችም ይሽከረከራሉ፣ የግል መኪኖችም አንድ መጠነኛ የሆነ ቁጥር ይታያሉ።
በአማራ ክልል በመከላከያ ኃይሎችና በአካባቢው የፋኖ ታጣቂ መካከል ለቀናት ከተካሄደ የጥቅ ግጭት በኋላ ከተሞቹ ምን እንደሚመስሉ ያስረዱን የባህር ዳርና የጎንደር ከተማ ነዋሪዎች ናቸው የሰማችኋቸው። ሙሉ ዘገባው ዜናውን ተከትሎ ይቀርባል። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ። ሌላው የምሽቱ ቅርብራችን ነው። ለምሽቱ የተመራረጡት ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃናም ሰዓቱን ጠብቆ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ቅዳሜ ሐምሌ 6 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሡ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የሚኒስትሮች ምክር ቤት ያወጣውን የአስቸኳይ ጊዜ አዋጅ የሕዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከሳምንታት ወይም ከአንድ ወር እንዳይበልጥ ኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የአዋጁ ተፈጻሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀው ኮሚሽኑ የዳኞችና የምክር ቤት አባሎችን ልዩ መብት ጥበቃ ማረጋገጥ እንደሚያስፈልግም ገልጸዋል። በሌላ በኩል ከግጭቱ ሁኔታዎች እያገገሙ ያሉ የአማራ ክልል ከተሞች ዛሬ የተሻለ መረጋጋት እንደሰፈነባቸው ነዋሪዎች ተናግረዋል። ባህር ዳርና ጎንደርን ጨምሮ በክልሉ ዋና ዋና ከተሞች የሰዎች የተሽከርካሪዎችና የንግድ እንቅስቃሴዎች እንደጨመረ ነዋሪዎች ገልጸዋል። በአንጻሩ በመሰረታዊ ሸቀጦች ላይ ከፍተኛ የዋጋ ንረት እንደሚታይ ነዋሪዎቹ ጠቁመዋል። በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ በአማራ ክልል ለተስፋፋው ግጭት መንግስትን ተጠያቂ አድርጎ ችግሩ በፖለቲካዊ ውይይትና ድርድር እንዲፈታ ጥሪ አቅርበዋል። የመንግስት ኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉ ትናንት በሰጡት መግለጫ ግን በአማራ ክልል ያለውን ግጭት በሰላም ለመፍታት ጽንፈኛና ዘራፊ ያሉ ኃይል ትጥቅ እንዲፈታ በመንግስት ቅድመ ሁኔታ እንደተቀመጠ አስታውቀዋል። አድማጮች፣ የዚህ ጉዳይ ዝርዝር በምሽቱ ስርጭታችን ውስጥ ቆየት ብሎ ይደመጣል። በኒጀር አዲስ ወታደራዊ አገዛዝና ኒጀርን ወደ ዲሞክራሲ ለመመለስ ወታደሮችን ለማስፈር ትዕዛዝ ባስተላለፈው የምዕራብ አፍሪካ ቀጠና ህብረት መካከል ውጥረት እየተባባሰ ነው። ኢኮዋስ በሚል ምህጻረ መጠሪያ የሚታወቀው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ከስልጣን የተባረሩትን ፕሬዚደንት ሙሐመድ ባዙምን ወደ ስልጣናቸው እንዲመለሱ ያስቀመጠው ቀነ ገደብ ባለፈው እሁድ ካለቀ በኋላ በኒጀር ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ ያለመ ተጠባባቂ ኃይል ለማስተማራት መወሰኑን ሐሙስ ዕለት አስታውቋል። ከሰዓታት በፊት ሁለት የምዕራባውያን ሀገራት ባለስልጣናት ለአሶሺየትድ ፕሬስ እንደተናገሩት የኒጀር ወታደራዊ አገዛዝ ሀገራት የቀደመውን አስተዳደር ለመመለስ ወታደራዊ ጣልቃ ገብነት የሚሞክሩ ከሆነ ፕሬዚደንት ባዙምን እንደሚገድሉ ለከፍተኛ የአሜሪካ ዲፕሎማት አስታውቀዋል። የኢኮዋስ ኃይል መቼና የት እንደሚሰማራ ብሎም ዛቻው 15 አባላት ሀገራት ባሉት ማህበረሰብ ውሳኔ ላይ ምን አይነት ውጤት እንደሚኖረው እስካሁን ግልጽ አይደለም። የግጭት አጥኚዎች ይሰማራል የተባለው ኃይል በናይጄሪያ የሚመራ 5000 ያክል ወታደሮችን እንደሚይዝና በሳምንታት ውስጥ ዝግጁ ሊሆን እንደሚችል ተናግረዋል። ከኢኮዋስ ስብሰባ በኋላ የጎረቤት ሀገር አይቬሪኮስት ፕሬዚደንት አላሳን አውታራ ሀገራቸው ከናይጄሪያና ቤኒን ጋር በወታደራዊ ዘመቻው እንደምትሳተፍ ተናግረዋል። 25 ሚሊዮን የሚጠጉ ህዝቦች ያሏት ደሃይቱ ሀገር ኒጀር ከአልቃይዳና ከኢስላሚክ መንግስት ቡድን ጋር ግንኙነት ያላቸውን ጂሃዲስት አማጽያን ለመመከት ከምዕራባውያን አጋር ሀገራት የመጨረሻ ተስፋዎች አንዷ ሆና ቆይታለች። ፈረንሳይና ዩናይትድ ስቴትስ በኒጀር ከ2500 በላይ ወታደራዊ ሰራተኞች አሏቸው። ሀገራቱ ከሌሎች የአውሮፓ ሀገሮች ጋር በመሆን የኒጀርን ወታደራዊ ኃይል ለማጠናከር በመቶ ሚሊዮኖች የሚቆጠር ዶላር አፍስሰዋል። በየመን ታግተው የነበሩ የተባበሩት መንግስታት ድርጅት ሰራተኞች ከ18 ወራት በኋላ ተለቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በየመን በአልቃይዳ ክንፍ ታግተው ለ18 ወራት ታስረው የነበሩት 5 ሰራተኞች መለቀቃቸውን በደስታ መቀበላቸውን አስታውቀዋል። ዋና ጸሐፊው ታጋሾቹ የደረሰባቸው መከራ፣ የቤተሰቦቻቸውና የጓደኞቻቸው ጭንቀት በመጨረሻ በማብቃቱ በጣም እፎይታ ተሰምቷቸዋል ሲሉ ቃል አቀባዩ ፋራን ሃክ ለጋዜጠኞች ተናግረዋል። አክለውም ጉቴሬዝ ወንጀለኞች በህግ እንዲጠየቁ ጥሪ ማቅረባቸውን ተናግረዋል። 5ቱም ታጋቾች በድርጅቱ ጥንቃቄና ደህንነት ክፍል ውስጥ ሰራተኞች ነበሩ። በየካቲት ወር ከደቡባዊው የአብያን ግዛት የመስክ ተልእኮ ወደ አደን ሲመለሱ ታግተዋል። የተባበሩት መንግስታት ድርጅት ከእስር እንዲፈቱ ባደረገው ድርድር ይዘት ላይ አስተያየት ባይሰጥም የኦማን መንግስት ላደረገው ድጋፍ አመስግኗል። ድርጅቱ ታጋቾችን ለማስለቀቅ ገንዘብ መክፈልን የሚከለክል ፖሊሲ አለው። ከታጋቾች መካከል አንዱ የሆነው የባንግላዴሽ ዜግነት ያለው አከም ሱፌል ወደ ዳካ በተመለሰ ጊዜ በሕይወቱ ተርፋለሁ የሚል ሐሳብ እንዳልነበረው ተናግረዋል። አሸባሪዎቹ በማንኛውም ጊዜ ሊገድሉኝ እንደሚችሉ አስብ ነበር ሲልም ተናግረዋል። የአካል ስቅይት ባይደርስበትም ብዙውን ጊዜ አይኖቹ ተሸፍነው ይውል እንደነበረም ተናግረዋል። የተቀሩት 4 ታጋሾች የየመን ዜጎች ናቸው። የተባበሩት መንግስታት ድርጅት የታጋቾቹ ስም ማዘን በዋዚር፣ ባኪል አልማሃዲ፣ መሐመድ አልሙላይክና ካሊድ ሙክታር ሼክ እንደሚባሉ አስታውቀዋል። ከዳር 2001 የአውሮፓውያኑ ዓመት ጀምሮ በሁቲ ጦር ቁጥጥር ስር በምትገኘው ሰንዓ ውስጥ 2 ሌሎች የተባበሩት መንግስታት ድርጅት ሰራተኞች በእስር ላይ ይገኛሉ። አንድ ዮርዳኖሳዊ የዓለም ምግብ ፕሮግራም ሰራተኛ በደቡብ ምዕራብ የመን ሐምሌ ወር ውስጥ በጥይት ተመትቶ ተገድሏል። በስተመጨረሻም በአውስትራሊያና ኒውዚላንድ አዘጋጅነት እየተከናወነ በሚገኘው የሴቶች የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ትናንትናና ዛሬ ተከናውነዋል። ከአዘጋጆቹ መካከል አንዷ አውስትራሊያ ጠንካራ ተጋጣሚዋን የፈረንሳይ ብሔራዊ ቡድንን በመለያ ፍጹም ቅጣት ምት በመርታት ደጋፊዎቿን ጮቤ አስረግጣለች። በሌላ ጨዋታ የእንግሊዝ ብሔራዊ ቡድን የኮሎምቢያ አቻውን 2-1 በመርታት ታሪካዊ ድል አስመዝግበዋል። ለእንግሊዝ ሎረን ሃምፕና አሊሶ ሮዞ፣ ለኮሎምቢያ ደግሞ በሊሲያ ሳንቶስ ጎሎቹን አስቆጥረዋል። እንግሊዝ ለዋንጫ ለማለፍ ከአውስትራሊያ ቡድን ጋር ረቡዕ ዕለት ትፋለማለች። ጃፓንን 2-1 የረታችው ስዊድን ደግሞ ማክሰኞ ኔዘርላንድስን በተመሳሳይ 2-1 ካሸነፈችው ስፔን ጋር ለዋንጫ ለማለፍ የሜዳ ውስጥ ስፖርታዊ ትንቅንቅ ያደርጋሉ። አድማጮች፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
ክቡራትና ክቡራን አድማጮቻችን የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከቅዳሜ ሐምሌ 6 2015 ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሱ ታምሬ ነው። ለምሽቱ ወደ ያዝናቸው ቅንብሮች ስናልፍ በወቅታዊ ጉዳዮች ላይ ያተኮረው ዘገባ ቀዳሚ ነው። አስቸኳይ ጊዜ አዋጁ የተፈጻሚነት ቦታ ውስንና ወቅቱም ያጠረ እንዲሆን ኢሰመኮ ጠየቀ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂ መካከል የተፈጠረውን ግጭት ተከትሎ የሚኒስትሮች ምክር ቤት ያወጣውን የአስቸኳይ ጊዜ አዋጅ የሕዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከሳምንታት ወይም ከአንድ ወር እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የአዋጁ ተፈጻሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀው ኮሚሽኑ የዳኞችና የምክር ቤት አባሎች ልዩ መብት ጥበቃ ማረጋገጥ እንደሚያስፈልግም ገልጧል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት ሰፍኖባቸዋል ሲሉ ነዋሪዎች ተናገሩ። ባህር ዳርንና ጎንደርን ጨምሮ በክልሉ ዋና ዋና ከተሞች የሰዎች የተሽከርካሪዎችና የንግድ እንቅስቃሴ እንደጨመረ ነዋሪዎቹ አክለዋል። በአንጻሩ በመሠረታዊ ሸቀጦች ላይ ከፍተኛ ዋጋ ንረት እንደሚታይም ነዋሪዎቹ ጠቁመዋል። በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ በአማራ ክልል ለተስፋፋው ግጭት መንግስትን ተጠያቂ አድርጎ ችግሩ በፖለቲካዊ ውይይትና ድርድር እንዲፈታ ሲል ጥሪ አቅርቧል። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በትላንትናው ዕለት በሰጡት መግለጫ ግን በአማራ ክልል ያለውን ግጭት በሰላም ለመፍታት ጽንፈኛና ዘራፊ ያሉት ኃይል ትጥቅ እንዲፈታ በመንግስት ቅድመ ሁኔታ እንደተቀመጠ አስታውቀዋል። ኬኔዲ አባተ በጉዳዩ ላይ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
የሚኒስትሮች ምክር ቤት አርብ ሐምሌ 28 ቀን 2015 ዓ.ም ምረት ባካሄደው ስብሰባ በአማራ ክልል አስቸኳይ ጊዜ አዋጅ እንዲታወጅ የወሰነውን ውሳኔ የህዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከአንድ ወር ወይም ከተወሰኑ ሳምንታት እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። ኮሚሽኑ ዛሬ ቅዳሜ ነሐሴ 6 ባወጣው ጋዜጣዊ መግለጫ በሚኒስትሮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ ቁጥር 6 2015 ላይ ያዘጋጀውን ባለ 26 ገጽ የሰብአዊ መብቶች ትንታኔ እና ዝርዝር ምክር ሐሳቦች ለህዝብ ተወካዮች ምክር ቤት መላኩን አስታውቋል። የኮሚሽኑ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ አጌታቸው ስለ ምክር ሐሳቡ ያስረዳሉ።
ሁለት መሰረታዊ ሐሳቦችን ያነሳል ምክር ሐሳቡ። አንደኛ በሰብአዊ መብቶች መርሆች መሰረት ይሄ የጥብቅ አስፈላጊነት፣ የተመጣጣኝነት፣ ህጋዊነት፣ የዳኝነት ዋስትና የመሳሰሉ ዝርዝር መርሆች አሉ። ለአስቸኳይ ጊዜ ሁኔታ ተብለው የተቀረጹ እነዚህ መርሆች በዋነኝነት የሚያገለግሉት የአስቸኳይ ጊዜ ሁኔታ ላይ በጣም ልዩ ሁኔታ መወሰን ያለበት ነገር ስለሆነ የአስቸኳይ ሁኔታ ከመድረስ በፊት እንደው ነገሮች በሌሎች መንገድ አማራጮች የሰላማዊ አማራጮች ተፈልገው ነበር ወይ የሚለውን ለመመርመር ይረዳል። ጥብቅ አስፈላጊነት የሚለው መርህ ይህንን ይጠይቃል። ስለዚህ በምክር ቤቱ ከዚህ አኳያ እንዲመረም አንደኛው ነገር የአስቸኳይ ጊዜ አስፈላጊ ነው ወይ የሚለው፣ ከዛም በላይ ደግሞ ተፈጻሚነቱ ከክልሉ ውጭ ሀገራዊ መሆን ነበረበት ወይ የሚለውን፣ ሁለተኛው በሀገር አቀፍ ደረጃ የአስቸኳይ ጊዜ ሁኔታ ወደተያዘ የተፈጻሚነት ወሰኑ ያን ያህል ሊሄድ ይገባል ነበረ የሚለውን፣ ሶስተኛው ደግሞ ለስድስት ወር የሚያስችል የሚያስፈልግ አስቸኳይ ጊዜ ሁኔታ ነው ወይ ደው ይህን ያህል የሚጠይቅ ሁኔታ ነው ወይ የሚለውን እንግዲህ መርሆቹ ለዚህ ያገለግላሉ። እነዚህ ነገሮች ለመመርመር
አዋጁ ከወጣበት ጊዜ ጀምሮ እስካሁን ድረስ በነበሩት ተከታታይ ቀኖች በአማራ ክልል ተከስቶ የነበረው የሰላምና ደህንነት ልዩ አደጋ በአሁን ወቅት ተወግዶ መደበኛ እንቅስቃሴዎች ወደ ነበሩበት ሁኔታ መመለስ መጀመራቸው በመንግስት በይፋ የተገለጸ መሆኑን በመጥቀስ ለስድስት ወራት እንደሚቆይ የተደነገገው አዋጅ ጊዜው አጭር እንዲሆን አስፈላጊነቱ በተወካዮች ምክር ቤት ሊመረመር እንደሚገባም የኮሚሽኑ የህግና ፖሊሲ ስራ ክፍል ዳይሬክተሯ ታሪኩ አጌታቸው ገልጸዋል።
እኛ መካሰብ የሚሆነው በተለይ ልዩ መብቱን በተመለከተ ይህንን ተነጋዴ እንዲሻሻል ነው። አገላለጹ ግልጽ በሆነ መልኩ እንዲደረግ ነው። የመጀመሪያው መካሰባችን እንዲሻሉ ከተጻሚነት ወሰኑ ላይ ደግሞ እንግዲህ የክትትል ቦርድ የህዝብ ተወካዮች ክትትል የሚያስፈልገው ለዚህ ነው። ለእያንዳንዱ ሁኔታዎች ይለዋወጣሉ። በተለይም ደግሞ እንግዲህ ራሱ መገያዙ በሰጣቸው ተከታታይ መግለጫዎች ሁኔታው እንደረጀበ እንደተሻሻለ በአንጻራዊ ሁኔታ ነገሮች እየተሻሻሉ እንደመጡ ነው በክልሉ በአማራ ክልል ላይ በተለይ እና ይህ ከሆነ እንግዲህ ጥብቅ አስፈላጊነቱ የሚለው እንደገና ሊመረመር ይገባል ማለት ነው። ስለዚህ ክትትልም የሚያስፈልገው የኮሚሽናችንም የደህንነት ተቋማቱም የህዝብ ተወካዮች ምክር ቤትም የመጡ ለውጦች ከግንዛቤ ሊገቡ ይገባል በሚል ነው። ምክንያቱም እኛ ለሰብአዊ መብቶች አደጋ ሁኔታ ስለሆነ የአስቸኳይ ጊዜ ሁኔታ እንዳይኖር ነው እንደ ሰብአዊ መብቶች ተቋም የምንመክረው።
ስለዚህ ቢቻል ምክር ቤቱ እንዳያጸድቀው ካልሆነ ደግሞ እንዲያሳጥረው የምትፈልጉት ማለት ነው?
ልክ ነው ከኔ በጣም ባጭሩ አስረችኝ ታስገኝ እንደዛ ነው።
በማናቸውም ጊዜ ብቁ ነጻና ገለልተኛ የዳኝነት አካላትና የፍትህ ስርዓት መኖር የግድ በመሆኑ እንዲሁም የህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ ወቅት ክትትልና የኮሚሽኑ የሰብአዊ መብቶች ክትትል በነጻነት መቀጠል ስላለባቸው የዳኞችና የምክር ቤት አባሎችን ልዩ መብት ጥበቃ ማረጋገጥ አስፈላጊ መሆኑንም ዳይሬክተሯ ታሪኩ አጌታቸው አሳስበዋል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት እንደሰፈነባቸው ስማቸው እንዳይጠቀስ የጠየቁ ነዋሪዎች ተናግረዋል። በባህር ዳር ከተማ የታክሲ አገልግሎትም መጀመሩን ለአሜሪካ ድምጽ የገለጹ የከተማው ነዋሪ ሆኖም እንደ ባንክ ያሉ የአገልግሎት ሰጪ ተቋማት ዝግ መሆናቸውንና በሸቀጦች ላይ የዋጋ ጭማሪ መኖሩንም ገልጸዋል።
ዛሬ ከሁላ ጎደል ሰላም ነው። አልፎ አልፎ ግቢቶችም ሱቆችም እየተከፈቱ ነው። የጸጥታ ሁኔታ ሰላም ነው። ዛሬ አሁን ደህና ነው። እንደሱ ፓት በፓትሮል ይንቀሳቀሳሉ። ታክሲ ጀምሯል። ዛሬ በዚህ ባስ ታክሲ ጀምሯል። ሰውም እየተንቀሳቀሰ ነው። በሰላም ነዳጅ የለም ደግሞ በከታተሽ አይችልም ከቀድሞ የቀዱት ወጪዎች ተሽከርካሪዎች ካልሆኑ ታክሲዎች የነዳጅ ይግራለ ያው ወጪዎች ስላልገቡ ይመስለኛል ያቀርቡት የሽኩርት ነው 220 ብር እየተባለ ነው ዛሬ ጎበት ቢባል የለም በቃ አትክልት ቢባል አታገኝም አሁን ገበያ ላይ ዘይት ከስምንት መቶ ብር 1400 ብር ነው ያስገቡት በአንዴ
ሌላ የባህር ዳር ነዋሪ ደግሞ ስለ ከተማው ድባብ ተከታዩን ብለዋል
ባህር ዳር ሰላም ነው ሰላም ነው ሁሉ ሰላም ነው መንገዶች ክፍት ናቸው በሙሉ ክፍት ናቸው አሁን ያሉት እንቅስቃሴ ተጀምሯል ከመኪና መኪኖቹ የጭነት መኪኖቹ ተዘግቶባቸው የነበሩት አንዳንዶቹ እንቅስቃሴ ጀምሯል አሁን ላይ ሰላም ነው በአንጻሩ ሰላም ነው እስካሁን ባለው
ሰውስ እንዴት ነው ከተማው ላይ እየተንቀሳቀሰ ነው የሰው እንቅስቃሴ ይታያል በደንብ
አሁን አብዛኛው በግር መኪኖቹ እንዳልኩ የጭነት መኪኖቹ ነው የሚንቀሳቀሱ በግር እንቅስቃሴ አለ በከተማው ውስጥ ወታደሮች አሉ ይንቀሳቀሳሉ ፖሊስም አሁን አልፎ አልፎ እንቅስቃሴ እያካሄደ ነው በአንጻሩ እስካሁን ከነበሩት ቀናቶች የተሻለ ሰላም አለ ሱቅ አልተጀመረ ምናልባት በየሰፈሩ ያሉ ሱቆቹ እየሰሩ ነው ነገር ግን ሌሎቹ ሱቆች አልተከፈቱም ከተማ ላይ ያሉ ሱቆች ተከራሸቀ ሱቅ ምናምን ስራ አልጀመረም ገና ነው የመንግስት አገልግሎት ተቋማቶች ስራ አልጀመሩም ማንም ስራ አልጀመረም ባይዘሽ እና ምናልባት ሰኞ ማክሰኞ ሊጀመር ይችላል የሚል ግምት አለኝ ግን በአሁኑ ባለው የመንግስት ተቋማት ስራ አልጀመሩ ባንክም እንደዛው ነው ያው ባንክ ስራ አልጀመረም ገና ነው
አየር መንገድስ እንደው አገልግሎት እየሰጠ ነው
እሱ ማክሰኞ ምናምን ወይ ሮቡ አካባቢ ላይ ያቋረጠ እንጂ ከዛ ውጭ እንደሚሰጥ የሄዱ ሰዎች ነገሮች የአየር ትራንስፖርቱን የተጠቀሙ ሰዎች አሉ
የጎንደር ከተማም ዛሬ ከትናንቱ የተሻለ የሰዎች እንቅስቃሴ እንደተስተዋለባት በተወሰነ መልኩ በጎዳናዎች ላይ ተሽከርካሪዎችም መኖራቸውን አንድ የከተማዋ ነዋሪ ገልጸዋል። አውሮፕላን ማረፊያው አገልግሎት መስጠት መጀመሩንም የተናገሩት እኚሁ አስተያየት ሰጭ አልፎ አልፎ የንግድ ተቋማት የተከፈቱ ቢሆንም የዋጋ ጭማሪ መኖሩን አመልክተዋል።
ተንቀሳቅሻለሁ በማየት ሞክራለሁ። ያው እንቅስቃሴዎች ሙሉ በሙሉ ባይሆን ከሞላ ጎደል ይታያል። ሚኒባሶችም ይሽከረከራሉ። የግል መኪኖችም አንድ መጠን የሆነ ቁጥር ይታያሉ። ያው ሙሉ በሙሉ ባይጀምርም ሱቆቹም የተወሰነ ቦታ ተከፍቷል። ቀጥሎ ምናልባት የተዘጋና እንዲህ አይነት እንቅስቃሴዎች የኮንቴነር ዙሪያ ምናምን ያሉ እንቅስቃሴዎች ጀምረዋል። እና ያው ድባቡ ግን በጣም ጸጥ ያለ ጎንደር የማይመጥን አይነት ነገር ነው።
እስኪ እንደው ምን ታዘቡ? በአጠቃላይ ከቀናት በኋላ ነው የወጡት ከአካባቢዎትና ምን ታዘቡ?
ያው ያየሁት አንደኛ በቃ ሰው የመደናገጥና የተስፋ የሌለ ህይወት የለም ነገ ምን እንደሚሆን በሳት ምን ለውጥ ሊመጣ እንደሚችል በእርግጠኝነት ሊከሰት የሚችለውን ነገር ሳይታወቅ የሚኖርበት ዓለም ውስጥ እንዳለ ነው የሚሰማው ከኔ ከራሴ ጀምሮ። ግን ያው የዕለት ህይወቱን ለመግፋት ይመስለኛል ተወሰነ ዘንብል ምንም ያዘ ሰው ወደ አዲስ አበባ ታለ ሚኒባሶችን እንቀሳቀሱ አሉ። ብዙም የደመቀ ነገር አልተሰማም። ኮንቴነር ላይ ካንተሞች ላይ ሰዎች ሲበሉ ሲጠጡ አይቻለሁ እና ያንን የሚያስተናግድ ነገር አለ። አየር ማረፊያ እኮ በቀደም አንድ አራት በረራዎች እንዳረፉ ሰምቻለሁ። ከትናንት በፊት ትናንት አርብ ነው አይደል? ሐሙስ ዕለት ማለት ነው። ትናንት ያ በረራ ይቀጥል አይቀጥል አላወቅኩም አልወቅኩም ግን እንደሚቀጥል ነው። በአጠቃላይ ማህበራዊ ችግሩ ግን ብዙ ነው። የዋጋ ጭማሪም ጨምሯል። በዚህን ያህል ይጨምሯል ብሎ ማለትም እንኳ ባይቻል 120-130 160 ምን እንደዚህ አይነት ነገር ምግብ ሄዶች ምኖች እንደዚህ የመጨመር አይነት እንትኖች አሉ። እና ይሄ በማህበረሰቡ ላይ እንግዲህ ካለው ሰፊ ችግር ጋር ተዳምሮ ቀናው ቀላል ሊሆን አይችልም ብዬ ገምታለሁ። ከባድ ነገር ነው።
የሰሜን ሸዋዋ ሸዋሮቢት ደግሞ የባንክ አገልግሎትም እንደተጀመረባት አንድ የከተማዋ ነዋሪ ተናግረዋል።
ምንም የለም ያው ሰላም ነው። መኪና መንገድ ጀምሯል። ስራ ሁሉም ጀምሯል። አሁን ተከፍቷል። እንቅስቃሴ ዛሬ ገበያ ነው ሁሉም ወጥቷል። ባንክ ምንም ተከፍቷል። ትላንት እስከ 8 ሰዓት ነው ምናምን ሰርተዋል። አሁን ከፍተን ነው ዛሬ ቅዳሜ ያው ይሰሩ ነው እስከ 9 ሰዓት መሰለኝ ዛሬ። ከዛ ውጭ ያለው መኪኖች እንቀሳቀሳሉ። ታክሲ የሚሰራውም መኪኖች ናቸው። ባጃጅ ሞተር ምናምን ተከልክሏል።
ይህ በእንዲ እንዳለ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ ባወጣው መግለጫ በአሁን ወቅት በአማራ ክልል እየተካሄዱ ላሉ ውጊያዎች መሰረታዊ ምክንያቶች ለአመታት በአማራው ማህበረሰብ ላይ የተጫኑ ጭቆናዎች በሰላማዊ መንገድ እንዲፈቱ ህዝቡ በተደጋጋሚ ላቀረባቸው ጥያቄዎች አዳማጭ መጥፋቱ እንደሆነ ይታመናል ብሏል። በአሁን ወቅት በክልሉ ባለው ግጭት ላይ መንግስት ከመጠን ያለፈ ኃይል ተጠቅሞ በሰላማዊ ነዋሪዎች ላይ ባየርና ከባድ መሳሪያ በመጠቀም ጥቃት እያደረሰ ነው በማለት የከሰሰው ባልደራስ ይህ ድርጊት በአስቸኳይ እንዲቆም ሲልም ጠይቋል። ይሁን እንጂ ጽንፈኛና ዘራፊ ብሎ በሚጠራቸው አካላት ላይ ህግ ማስከበር የሚለውን እርምጃ መውሰዱን የሚገልጸው መንግስት መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም አስተባብሏል። እንዲያውም ጽንፈኛና ዘራፊ ባሏቸው ኃይሎች ላይ ተወሰደ ባሉት የህግ ማስከበር እርምጃ ወቅት የአማራ ክልል ህብረተሰብ ለሰራዊቱ ድጋፍ ማድረጉን የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የአስቸኳይ ጊዜ ጠቅላይ መምሪያው ያከናወናቸውን ተግባራት በተመለከተ ትናንት ለሀገር ውስጥ መገናኛ ብዙሃን መግለጫ በሰጡበት ወቅት ተናግረዋል። በሰላማዊ ሰዎች ላይ ስለደረሰው ጉዳት ግን አልገለጹም። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በዛሬው መግለጫው በአማራ ክልል ላለው ግጭት መፍትሄ ለማስገኘት የፌደራሉ መንግስትና ፋኖ በዋና ዋና ሀገራዊ ጉዳዮች ላይ ፖለቲካዊ ውይይትና ድርድር እንዲጀምሩ ጥሪ አቅርበዋል። በአማራ ክልል ያለው ግጭት እንዳሳሰባቸው የገለጹ የተለያዩ ዓለም አቀፍና የሀገር ውስጥ አካላትም ችግሮች በድርድርና ውይይት እንዲፈቱ መጠየቃቸው ይታወቃል። የመንግስት ኮሙኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ግን በትናንቱ መግለጫቸው መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው ሆኖም በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ መሟላት አለበት ያሉትን ቅድመ ሁኔታ አስቀምጠዋል።
እንኳን በውስጣችን የሚፈጠሩ ችግሮች ይቅርና ከሌሎች አካባቢዎች ከየትኛውም ወገን የሚሰነዘር ጥቃትን ለመመከት የሚያስችል የጸጥታና የደህንነት ተቋማት ሀገራችን መገንባቷን ጠላትም ወዳጅም በዚህ አጋጣሚ እንዲገነዘብ ማሳሰብ እንወዳለን። የሰላም አማራጮችን ለማንኛውም ለሁሉም ምንጊዜም ክፍት መሆናቸውን አሁንም ደጋግመን እንገልጻለን። ከነዚህ ኃይሎች የሚተበቀው በዝርፊያ በግድያና በልዩ ልዩ መንገዶች የታጠቋቸውንና ያከማቸዋቸውን ህገወጥ የጦር መሳሪያዎች በማስቀመጥ ወደ ተዘጋጁላቸው ካምፖች በሰላም በመሰባሰብ ብቻ ነው። በተለየ መንገድ እነዚህን ኃይሎች ወደ ሰላም ለማምጣት የሚፈልጉ አካላት ካሉም ይህንኑ መንገድ ብቻ መጠቀም ይኖርባቸዋል።
ባልደራስ ፓርቲ የወቅቱን የአማራ ክልል ሁኔታ በተመለከተ ባወጣው በዛሬው መግለጫው ያነሳው ሌላው ጉዳይ ማንነትን መሰረት ያደረገ ያለውን እስር የሚመለከት ነው። ፓርቲው በአዲስ አበባ ከተማ ከ2015 ዓ.ም አጋማሽ ጀምሮ በአማራ ምሁራን፣ በጋዜጠኞችና በተለያዩ ሙያዎች በተሰማሩ ዜጎች ላይ የነገድ ማንነትን መሰረት ባደረገ መመዘኛ በስፋት እስራትና እንግልት እየተካሄደ ይገኛል ብሏል። በመሆኑም የፓርቲውን አባላት ጨምሮ ያለ ተጨባጭ ህጋዊ ምክንያት የታሰሩ ሁሉ በአስቸኳይ እንዲፈቱ ሲል ባልደራስ ጠይቋል። ከአስቸኳይ አዋጁ ድንጋጌ በኋላ የህዝብ እንደራሴዎችንና የመገናኛ ብዙሃን ባለሙያዎችን ጨምሮ የተለያዩ ሰዎች በአዲስ አበባ ከተማ መታሰራቸው ይታወቃል። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ ባወጣው መግለጫ አልፋ ሚዲያ የተባለ የዩቲዩብ መገናኛ ብዙሃን መስራችና አዘጋጅ በቃሉ አላምረውን የኢትዮጵያ ባለስልጣናት በአስቸኳይ ሊፈቱ ይገባል ማለቱም አይዘነጋም። ይሁንና ከአስቸኳይ ጊዜ አዋጁ በኋላ 23 ሰዎች ብቻ መታሰራቸውን ትናንት በሰጡት መግለጫ ላይ የተናገሩት የፌደራል ፖሊስ ምክትል ኮሚሽነር ጄኔራል ዘላለም መንግስቴ እነርሱም በአማራ ክልል ከመንግስት ኃይሎች ጋር ግጭት ውስጥ ከሚገኙና ጽንፈኛ ካሏቸው ቡድኖች ጋር ግንኙነት ያላቸው እንደሆኑ አብራርተዋል።
እነዚህ 23 የሚጠጉ ተጠርጣሪዎች ቀጥታም ይሁን ቀጥታ ባልሆነ መንገድ ከዚህ ዘራፊና ጽንፈኛ ቡድን ጋር የተያያዘ ኔትወርክ በማደራጀት ትግሉን ወይም እዛ የሚደረገውን ጥፋት በማቀጣጠል ከፍተኛ የሆነ ሚና ድርሻቸው የጎላ መሬት ላይ ካሉት ከዘራፊዎች ከገዳዮቹ ባልተናነሰ በከተሞች ሆነው የመረጃ ሽፋን የሚሰጡ ለሚዲያ ሽፋን የሚሰጡ ወይም ደግሞ የሚዲያ ተልእኮና ግዳጅ ይዘው በዩቲዩበር በተለያየ መንገድ ስራ የሚሰሩ የሎጂስቲክ እና የፋይናንስ ማስተባበር ስራን ስምሪት ወስደው የሚሰሩ አንዳንዶቹ ደግሞ ለልዩ ግዳጅ ወደ ከተማ የገቡ በቁጥጥር ስር ውሎ ምርመራ ያከናወኑ መሆኑን ማሳወቅም ወዳለን።
ከአማራ ክልል በተጨማሪ እንዳስፈላጊነቱ በመላው ኢትዮጵያ ተግባራዊ ይሆናል የተባለውን ያስቸኳይ ጊዜ አዋጅ ለትርጉም አሻሚ የሆኑና ተለጥጠው በመተግበር ተገቢ ላልሆነ አፈጻጸምና የሰብአዊ መብቶች አደጋ ሊሆኑ የሚችሉ ድንጋጌዎች እንዳሉት ኢሰመኮ በዛሬው መግለጫው አስታውቋል። በመሆኑም ሊደረጉ የሚገባቸውን ማሻሻያዎች በዝርዝር በማቅረብ ምክረ ሐሳብ መስጠቱንም የገለጸው ኮሚሽኑ በመጪው ሰኞ ነሐሴ 8 ቀን 2015 ዓ.ም በአዋጁ ላይ ለመምከርና ለመወሰን አስቸኳይ ስብሰባ የጠራው የሕዝብ ተወካዮች ምክር ቤት የኮሚሽኑን ምክረ ሐሳቦች በጥንቃቄ አጢኖ ተግባራዊ እንዲያደርጋቸውም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ ቅንብር ልሰዳችሁ። ፍቺ በአዲስ አበባ በመጠናቀቅ ላይ ባለው 2015 ዓ.ም አዲስ አበባ ተፋቺዎች ቁጥር ካለፈው አመት በጥፍ እንደበለጠ የከተማዋ ሲቪል ምዝገባና የኗሪ አገልግሎት ድርጅት አስታወቀ። የድርጅቱ የኗሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ በዚህ አመት ፍቺ ለመፈጸም ወደ መስሪያ ቤታቸው የመጡ ሰዎች ቁጥር ከፍተኛ መሆኑን ተናግረዋል። የጋብቻና የቤተሰብ አማካሪው አቶ ይመስገን ሞላም ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ቁጥር በየጊዜው እየጨመረ መምጣቱን ነግረውናል። አስማማው ነው በዚህ ጉዳይ ላይ ተከታዩን ዘገባ አሰናድቷል።
በአዲስ አበባ ከተማ በየቀኑ የሚካሄዱ ከወልደ እስከ ሞት ያሉ ኩነቶችን የመዝገብ አላፊነት የተሰጠው የከተማ የኗሪዎች የሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ ሰኔ 30 በተጠናቀቀው የ2015 ዓመተ ምህረት በጀት ዓመት ከ2 ሚሊዮን በላይ ለሚሆኑ ዜጎች ከወረዳ ጀምሮ ባሉ ማዋቅሮቹ የኩነት ምዝገባዎችንና የማረጋገጫ ሰርተፍኬት አገልግሎት መስጠቱን አስታውቋል። ከነዚህ ልደት፣ የጋብቻ፣ ያላገባ፣ የፍችና የሞት ኩነት ምዝገባዎች መካከል ግን በ2015 በጀት ዓመት ፍችን ለማስመዝገብ የመጡ ነዋሪዎች ቁጥር ከዚህ ቀደም ከነበረው ቁጥር ከፍ ያለ መሆኑን የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ይናገራሉ።
ከፍቺ አንጻር 4696 ሰዎች ፍቻቸውን መጥቶ አስመዝግበዋል። አምና ላይ መጥቶ ያስመዘገበው ሰው 2937 ነው በ2014 በጀት ዓመት። በአሁኑ ግን 4696 የፍቻቸውን ለማስመዝገብ ችለዋል ማለት ነው። የምዝገባው ነው እኛ ጋር የጨመረው እንጂ ፍቺው ከዚህም በላይ ሊሆን ይችላል በሚል እምነት አለን በእኛ በኩል።
አቶ ዮሴፍ አክለውም በእርግጥ በከተማው ያለው የፍቺ ሁኔታ ከጥፍ በላይ ጭማሪ ቢያሳይም ሂደቱ ፍርድ ቤትን ጨምሮ በተለያየ መንገድ የሚከወን በመሆኑ ትክክለኛውን ቁጥር ለማወቅ እንደሚያዳግት ያስረዳሉ።
እዛው ፍርድ ቤት ላይ የሚፈጸመውን ፍቺ እዛው ወቅታዊ መዝገባውን የማከናወን ስራ በዚህ አመት አከደን አልተሳካም። በሚቀጥለው አመት ኦሬዲ የተነጋገረ ነው ከፍርድ ቤት ጋር ተያይዞ እዛው ሆነን መዝገባው የሚከናወንበት ሁኔታ ይመቻቻል ማለት ነው። በዛ መሰረት ትክክለኛውን ዳታ አሁን በሚነለው መንገድ የፍቺው እየጨመረ ነው እየቀነሰ ነው የሚለውን ነገር ውሳኔ ለመስጠት በሚያስችል መንገድ ማስቀመጥ ይቻላል ማለት ነው። እንደዛ ቢሆን አሁን ላይ ግን እውነት ለመናገር የኛ ሰው ፈልጎ ፍቺውን በተለያየ አግባብ የንብረት ክፍፍል ሊሆን ይችላል ወይም ሌሎች ነገሮች ከመታወቂያ ዲጂታላይዝ መሆን ጋርም የተያያዙ ጉዳዮች ሊሆኑ ይችላሉ። መታወቂያውን የጋብቻ ሁኔታ ፍቺ የማስባል ሁኔታዎችም ሊኖሩ ስለሚችሉ እነዛ ነገሮች ይወሰናሉ ማለት ነው። በዛ ምክንያት በእኛ በኩል አሁን ላይ እየወሰድንም ያለነው በዚህ ምክንያት ምዝገባው ከፍ ብሏል ከአምና የሚል ድምዳሜ ነው እንደ ተቋም የያዝነው እኛ።
የጋብቻና የቤተሰብ አማካሪው አቶ ይመስገን ሞላም ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ቁጥር በየጊዜው እየጨመረ እንደመጣ ይጠቁማሉ።
የችግሩ አይነት እየበዛ እየጨመረም መጥቷል። ስለዚህ ቢሮአችን እንኳን እናስተናግድ በአብዛኛው ችግር ሲገጥማቸው ለምክር የሚመጡ ሰዎች ናቸው። ለመገንባት ከሚመጡ ሰዎች ይልቅ በሀገራችን ምክንያት የሚባሉ አንድ የሚሰጡ ምክንያቶች አሉ። የመጀመሪያው በወሲብ አለመጣጣም ይባላል። ይህም የሚሰራ ነው። በገንዘብ እጥረት ይባላል። አብዛኛው ግን የሚፋታው ገንዘብ ሲያገኝ ነው። የቤተሰብ ጣልቃ ገብነት ወይ ጓደኛ ጣልቃ ገብነት ይባላል። ይህም ደግሞ የግንኙነቱ ስስ መሆን ያሳያል። ሌላ የኮሚኒኬሽን ፕሮብሌም ይባላል። አሁን ደግሞ እየጨመረም ደግሞ ከመጣው የተለያዩ ጉዳዮች አንጻር የትረስት ኢሹ ይነሳል። በሁለቱ መካከል አለመተማመን አለ። ምክንያት የሚባሉት እነዚህ ናቸው። ለኔ ግን ከዚህም በላይ ተጨማሪ ምክንያቶች ልሰጥ እችላለሁ። ያለን መንፈሳዊ ሴት መበላሸቱ አንድ ነገር ነው። እንደገና ደግሞ በጾታ አፋሪነት የመጣው የወንድና የሴት ጾታው መገፋፋት አለመቀበላቸው በሁለቱ መካከል ያለው ነገር መተባበር ሳይሆን መፎካከር ስላለ ሚናቸውን አለማወቃቸው እንደባል እንደሚል መጋባት ይፈልጋሉ ተዋደናል ብለው መዋደድ ግን ይጋሩ ብቻ መሰረት አይደለም ወይም ደግሞ ፍቅር ስላለ ጋብቻ መሰረት አያገኝም ጥቃማ ማይሆንም የጋብቻ መርህ አላማ የጋብቻ መንፈስ ጋር መረዳት ይጠይቃልና እነዚህ ሁሉ ድምር ውጤቶች ጋብቻ እንዳይጸናም ቤተሰብ እንዲፈርስ ያደርጋል። ወደ ጋብቻም ወደ ቤተሰብ የገቡ ሰዎች አስበው አይገቡበት ገብተውም እንደሚያረጉ ከመግባት በፊት በምን መዘጋጀት እንዳለባቸው ስለማያውቁ ጋብቻውም እንዳይዘልቅ ቤተሰቡም እንዲፈርስ ዋነኛ ምክንያት ይሆናሉ ማለት ነው።
ከቅርብ ጊዜያት ወዲህ ወደ ትዳር የሚገቡ ወጣቶች ቁጥር እየጨመረ መጥቷል የሚሉት ባለሙያቱ ይመስገን ሞላም ከጋብቻ በፊት ስልጠናዎችን የመውሰድ ልምድም እያደገ ስለመሆኑ ይናገራሉ። ይህ ፍቺን ለመቀነስ ሚና ይኖረዋል የሚሉት ባለሙያው ከምንም በላይ ግን ቤተሰብ ልጆቹን ሲያሳድግ ለዚህ አርአያ በሚሆን መልኩ መሆን እንዳለበት ይመክራሉ።
ጋብቻ ብዙ ጊዜ እኛም ሀገር ካይተ ከሆነ ስመረቅ ቤት ስገዛ ስራ ሲይዝ ብለው ሰዎች ኮንዲሽን ያስቀምጣሉ። ጋብቻ ግን ኮንዲሽን አለ የሚጠይቀው ኳሊፊኬሽን ነው። የበቃች ሚስት የበቃ ባል ለመሆን ራሱን አስቀድሞ ማዘጋጀት አለበት። ለምሳሌ ባልነት ለበሰለ ወንድ ነው፣ ኃላፊነት ሊሸከም ለበቃ ወንድ ነው። ሚስትነትም ልክ እንደዛው። ስለዚህ ከመዋደድ ያለፈ የመጋባት ምክንያትና ኃላፊነትን የመወጣት አቅም አንድ ወንድ ባል የሚሆነው ብስለቱና ብቃቱ ነው ባል የሚያደርገው ወንድነቱ ብቻ አይደለም። ስለዚህ ይህን ነገር ለማድረግ በግል ራሱ መገንባት አለበት። እኛ እንዲያውም ሚዲያም ላይ እናስተላልፋለን ወላጆች ልጆቻቸውን ለራሳቸው ጥሩ ልጅ ለዛ ቤት ደግሞ ጥሩ ባልና ሚስት እንዲሆኑ ሲወልዱም ደግሞ ጥሩ አባትና እናት እንዲሆኑ ሞዴል መሆን አለባቸው ብለን እናስባለን። አሁን ያየኸው የጋብቻውን መፍረስ የፍቺ መብዛት የልጆች መጎዳትን አሁን እንዲያየን ያለ ነው። ትላንት ያልተሰራው ስራ መዘዝ ነው። ነገ እንደዚህ አይቀጥል ከተባለ ዛሬ እያንዳንዳችን የራሳችን ቤት ጠብቀን ልጆቻችንን ለጋብቻ በማብቃት ጋብቻችንን በመጠበቅ በማብቃት ከዛ ደግሞ ልጆቻችንን እንዲሰለጥኑ በማድረግ ጋብቻን አውቀው እንዲያደርጉ እንዲኖሩ ቢደረግ መፍትሄም ነው።
በአዲስ አበባ ከተማ አስተዳደር የነዋሪዎች ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከወረዳ ጀምሮ የሚሰጣቸው የከተማ መታወቂያ ካርድ የኩነት ምዝገባና የማረጋገጫ ምስክር ወረቀቶች የሚገለገሉ የከተማ ነዋሪዎች ቁጥር እየጨመረ ስለመምጣቱ ይገልጻል። ይሁንና ከአገልግሎቱ አሰጣጥ ጋር በተያያዘ ጉቦን ጨምሮ የተለያዩ ችግሮች እንደሚስተዋሉ ነዋሪዎች ሲናገሩ ይደመጣል። የአሜሪካ ድምፅም እነዚህን በነዋሪዎች የሚነሱ ችግሮችን በተመለከተ ላነሳላቸው ጥያቄ የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ተከታዩ ምላሽ ሰጥተዋል።
በዚህ በጀት አመት ብቻ ወደ ከተገልጋይን ጨምሮ ፎርጅድ ማስረጃዎችን ይዘው የመጡ ወደ 149 ባለጉዳዮችን በተጨባጭ መያዝ ችለናል። በተጨባጭ እርምጃ ተወስዶባቸዋል ማለት ነው። ከዛ ውጪ የቀሩት ከ340 ውስጥ የቀሩት ደግሞ ወደ 179 ከዛ በላይ የሚሆኑት ባለሙያና ቡድን መሪ ኃላፊን ጨምሮ በዚህ ልክ በዚህ በጀት አመት በ2015 ተጠያቂ አድርገናል። በዚህ ልክ ያገኘናቸውን ተጠያቂ እያደረግን ነው። ነገር ግን አገልግሎቶቻችን ላይ አሁን ላይ እየሰራን ያለ ነው ሙሉ በሙሉ ዲጂታላይዝ ነው እያደረግን ያለ ነው። ዲጂታላይዝ ሲሆን ደግሞ አሁን ይሄ ገንዘብ የመጠየቅ ያለመጠየቁ ጉዳይ የትም ቦታ ገንዘብ ሊጠየቅ የሚችልበት መንገድ አይኖርም ማለት ነው። አገልግሎቱ ዲጂታል ከሆነ በዲጂታል መንገድ ነው አገልግሎቱን የሚያገኘው።
በ2015 በጀት ዓመት ከፍቺ ምዝገባዎች በተጨማሪ 210,000 የልደትና 18,472 የሞት ማስረጃ አገልግሎቶች ለነዋሪዎች መሰጠቱን የከተማ አስተዳደሩ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
አስማማውን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ቀደም ባለ ጊዜ እዚህ ዩናይትድ ስቴትስ ውስጥ የሆነ ነው። አንድ ተማሪ ከኦስትሪያዊ አሜሪካዊ የረቂቅ ሙዚቃ ተጫዋች አርተር ሽናብል ዘንድ ይቀርብና ሙዚቃ ለማስተማር ምን ያህል እንደሚያስከፍለው ይጠይቀዋል። እርሱም ለእያንዳንዱ የትምህርት ክፍለ ጊዜ $150 ክፍያ እንደሚጠይቅ ይነግረዋል። ተማሪውም ይህን ጊዜ ያን ያህል ገንዘብ መክፈል እንደማይችል ቢነግረው ሽናብልም ይመልስና $50 ብቻ የማስከፍልበት ትምህርት አለ፣ ነገር ግን ብዙም ጥሩ አይደለም ይለዋል። አሁን ሳትጠረጥሩ እንዳልቀራችሁት አሁን በእንግድ ወልዴ እየተሰናዳ የሚቀርበው የሳምንታዊው የሙዚቃ ቃና ነው። ሰዓቱ
ጤናስልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብራችሁ ማምሸው እንግዲህ ወለኔ ነኝ። All I'm coming, the Sam Moore and Dave Peter will be back to Sam and Dave from a band with the band of Zemina. This is a match right to the channel. First verse of the Gagafin and Andre Lawn Salam of Barakata is a call. Lazario Musicana, Macpacham Richaro. Hold on, I'm coming by Sam and Dave. ችግር የገጠማቸው እንዲሁም እርዳታ የሚሽቱን የሚያበረታታ አነቃቂ ዘፈን ነው። እንደወደዳችሁ ተስፋ አደርጋለሁ። የባላዶን ምስጥነች አስቴር አወቀ ናፍቆት ከማይጠገቡት ዜማዎች አንዱ ነው እንደኔ አስተያየት። አሁን ከነበረችና ኮንፈረንስ የሚያጋር በመከታተላይ የምትገኙት ከአሜሪካ ድምጽ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት አብሪያችሁን ማምሸው እንግዶልኝ ነኝ። ኦፕሬተር በሳዴ ከዚህ በፊት ሌላ ስራውን አድምጠናል። ይህ በቅድሚያ ባንዷንም ሆነ እርሷን ታዋቂ ያደረገ ዜማ ነው። ከሀገር ሀገር እየዞረ ስለሚወሰልት ወንድ እያወራች ነው። ስሙዝ ኦፕሬተር በትውልድ ናይጄሪያ እንግሊዛዊ ሳዴ ነበር። የሙዚቃ ቃና ይከተላል። አለማየሁ እሸቴ አስደንጋጭ መልኳን ያየው በህልሙ ይሁን በቴሌቪዥን እርግጠኛ አይደለም።
I'm not sure if I'm going to be able to do that.
ከአለማየሁ ሸቴ የእርሱ ዘመን አቀንቃኝ ወደነበረው ቢል ዊዘርስ እናልፍ። ላቭሊ ዴይ ሰኛውን ዜማ እናገኛለን። ፍቅር ዜማ አይነት ዘግኖሮም አቀንቃኙ ቢሊቨርስ ራሱ ባንድ ወቅት እንደገለጸው ቀኑ አስቸጋሪ ቢመስልና ህይወት ፈተና ቢገጥማትም በሚወዱንና በሚደግፉን ሰዎች ላይ ካተኮርን ደስታን ማግኘት እንደምንችል የዜማው ዋና መልእክትም ይህ እንደሆነ ነግሮናል። ወዳጁ ጻሃየው አለስ ነው በፍቅር የተነሳ ብዙ ጉድ እንዳያያውጋን የዛሬ የሙዚቃ ቃና የመጨረሻ ምርጫ ነው። ሳምንት ሌሎች ዜማዎችን ይዤ መለሳለሁ። እንግዲህ ወልዴ ነኝ የሳምንት ሰው ለምን ሰላም
I'm not afraid.
ዘጋጁን የምሽቱ ትምህርት ዜማዎች ለተካተቱበት የሙዚቃ ቃና ዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ንጉሥ ታምሬ ጋር በዚሁ ተሰናበት። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ። Thank you.